ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ይህ ከበልግ አዝመራ ወቅት አንጻር የተከሰተው የዝናብ እጥረት የበልግ አዝመራን ከ26% በላይ የምርት መቀነስ እንዲከሰት ሁሉ ያደረገበት ሁኔታ ነው የነበረው።
የደቡብ ክልል የአደጋ ስጋት አመራር ኮሚሽነር ጋንታ ገማን ድምፅ ነው የሰማችሁት። ደቡብ ኢትዮጵያ ውስጥ ለተከሰተው ድርቅ ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ካማሺ ከተማን ከምዕራብ ወለጋ ጋር የሚያገናኘው ማጓጓዣ ተቋርጧል። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችን ይዘን እስከ ዝግጅታችን አራት ሰዓት ድረስ አብረናችሁ እንዘልቃለን። አርብ መጋቢት 30/2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኮርኔሊየስ ቲየር ነው። የሌሎች የዌብና ማኅበራዊ መገናኛ ቅንብር አሰናጃችን አበባየሁ ገበያው፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ የዕለቱ ዋና አዘጋጅ ናት። በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እንዳልኩት እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ታዲያ ቀዳሚው ደረጀ ደስታ የሚያሰማን የሰዓቱ የዓለም ዜና ነው።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለትግራይ ክልል ሕዝብ አስቸኳይ የምግብ እርዳታ ለማድረስ ከሁለት ሳምንት በፊት የተደረገውን የተናጥል የተኩስ ስምምነት ተከትሎ ወደ ክልሉ የገቡ እርዳታ የጫኑ ተሽከርካሪዎች ቁጥር 26 ብቻ መሆናቸውን ክልሉ በዛሬው ዕለት ትግራይ የውጭ ጉዳይ ቢሮ እያለ በሚጠራው የትዊተር ገጽ ላይ ባወጣው መግለጫ አስታወቀ። መግለጫው አክሎም የኢትዮጵያ መንግስት ግጭት የማቆም ስምምነቱን አጋጣሚ የትግራይን ህዝብ እርዳታ እንዳይደርስ ለሚያራምደው የጭካኔ ተግባሩ የተጠቀመበት ለመሆኑ ማረጋገጫ ነው ብሏል። የኢትዮጵያ ባለስልጣናት ወደ ትግራይ እየገባ ያለው ሰብአዊ እርዳታ በከፍተኛ ሁኔታ እየጨመረ መሆኑን በሚያወጡት የሐሰት መግለጫ በተደጋጋሚ የሚናገሩ ቢሆንም እውነታው ግን ከዚህ የተለየ መሆኑን መግለጫው አመልክቷል። አንዳንድ ዓለም አቀፍ የረድኤት ድርጅቶችም ያለባቸው የህግ የሞራልና የሙያ ግዴታ ወደ ጎን በማለት ወደ ትግራይ የሚገባው እርዳታ እየጨመረ መሆኑን በመግለጽ ለኢትዮጵያ መንግስት የሐሰት ትርክት ያስተጋባሉ በማለት መግለጫው በስም ያለያቸውን የረድኤት ድርጅቶች ተችቷል። መግለጫው አያይዞም የትግራይ መንግስት በትግራይ ህዝብ ህይወት ላይ የሚካሄደውን እንዲህ ያለውን ቀልድ እንዲቆምና ሰው ሰራሽ የሆነው የሰብአዊ እርዳታ አገዳ እንዲያበቃና የተቋረጡት መሰረታዊ ማህበራዊ አገልግሎቶች እንዲመለሱ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቋል። ይህን መግለጫ ተከትሎ እስካሁን በኢትዮጵያ መንግስት በኩል የተባለ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰሞኑን ለአሜሪካ ድምፅ በሰጡት ማብራሪያ የተጀመረውን የእርዳታ አቅርቦት ማቀላጠፍ እንዲቻል የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት አለባቸው ካሉት በተጨማሪ ወደ ክልሉ የገቡ የጭነት ተሽከርካሪዎች ጭነታቸውን እንዳራገፉ መመለስ አለባቸው ማለታቸው ይታወሳል። የናይጄሪያና የአውሮፓ ህብረት ኃይሎች የባህር ላይ ጠላፊዎችን አደጋ መቋቋም የሚያስችል የጋራ ልምምድ ማድረጋቸው ተነገረ። ልምምዱ በናይጄሪያ ዋና ከተማ ሌጎስ ውስጥ በሚገኘው የባህር ኃይል ዋና መምሪያ ውስጥ ትናንት ሐሙስ የተካሄደ መሆኑ ተገልጿል። በጊኒ ሰርጥ የሚካሄደው የባህር ላይ ጠለፋ ዓለም አቀፍ የመርከብ መጓጓዣ መስመሮችን በማወክ በዓለም ምጣኔ ሀብት ላይ በቢሊዮን ዶላሮች የሚቆጠር ጉዳት እያመጣ መሆኑም ተነግሯል። በጊኒ ሰርጥ የሚካሄደው የባህር ላይ ጠለፋ ዓለም አቀፍ የመርከብ መጓጓዣ መስመሮችን በማወክ በዓለም ምጣኔ ሀብት ላይ በቢሊዮን ዶላሮች የሚቆጠር ጉዳት እያመጣ መሆኑም ተነግሯል። በኮንጎ ዲሞክራቲክ ሪፐብሊክ በግጭት እየታመሰ በሚገኘው ምስራቃዊ የአገሪቱ ክፍል ትናንት ሐሙስ በደረሰ የቦምብ ጥቃት 6 ሰዎች መገደላቸው ተነገረ። በኪቩ ክፍለ ግዛት ዋና ከተማ ጎማ ውስጥ ደርሷል በተባለው በዚህ ጥቃት ቀደም ሲል ሞተዋል ተብሎ የተነገረው ቁጥር 8 የነበረ ሲሆን አሁን ወደ 6 ዝቅ ማለቱን የአገሪቱ ባለስልጣናት ገልጸዋል። ፍንዳታው የደረሰው በወታደራዊ ካምፕ ውስጥ በሚገኝ አንድ መጠጥ ቤት ውስጥ መሆኑ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ምስራቅ ዩክሬን ውስጥ በምትገኝ አንድ ከተማ ሕዝብ በበዛበት የባቡር ጣቢያ ላይ በደረሱ የሩሲያ ሮኬት ጥቃቶች 30 ሰዎች ሲሞቱ 100 መቁሰላቸው ተነገረ። በሁለት ሮኬቶች በተመታውና ክራማቶርስክ በተባለችው ከተማ በሚገኘው የባቡር ጣቢያ አደጋው ሲደርስ አካባቢውን ለቀው የሚሰደዱ በሺዎች የሚቆጠሩ ዩክሬናውያን እንደነበሩ ተመልክቷል። የሩሲያ መከላከያ ሚኒስትር የባቡር ጣቢያውን ማጥቃታቸውን ቢያስተባብሉም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከውጪ ሆነው ባቡሩን ይጠባበቁ በነበሩ ሰዎች ላይ ለደረሰው ጥቃት ሩሲያን ወንጅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ሰላማዊ ሰዎች ላይ ስላደረሰችው ግፎች በጦርነቱ የተጎዱ ከሚገኙ አካባቢዎች የሚወጡ ዘገባዎች አንድ ቀን ተጠያቂ የሆነ ሰው ከሞስኮ እንዲወጣ ያደርጉታል ብለዋል። ሀገራቸው እየተካሄደ ካለው ውጊያና የሩሲያ ጦር ከሚፈጽመው እየጨመረ ከመጣው የጭካኔ ድርጊት በመሸሽ ቀያቸውን ጥለው በመኮብለል ላይ ያሉ በብዙ ሚሊዮኖች የሚቆጠሩ ዩክሬናውያንን ለመርዳት የሰብአዊ ረድኤት አቅሙን በማጠናከር ላይ መሆኑን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ሊሳ ሽላይን ከጄኔቭ ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርባለች።
ባለፈው የካቲት 17 2014 ዓመተ ምህረት የተጀመረው የሩሲያ የዩክሬን ወረራ ሚሊዮኖችን በአጭር ጊዜ ውስጥ ከቀያቸው በማፈናቀል ከዚህ ቀደም ከታዩት የሰብአዊ ቀውሶች አንዱ የሆነውን ለመቀስቀስ ምክንያት ሆኗል። የሲቪል ተቋማትን ኢላማ ያደረጉና መጠነ ሰፊ ስፍራዎችን ያካለሉ በዩክሬን ከተሞች ላይ የተፈጸሙ የቦምብ ድብደባዎች ቁጥራቸው 4.2 ሚሊዮን የሚደርሱ ዩክሬናውያንን ቀያቸውን ጥለው ወደ ጎረቤት ሀገሮች እንዲኮበሉ ምክንያት መሆኑን የዓለሙ የስደተኞች ጉዳይ ድርጅት UNHCR አመልክቷል። ተጨማሪ 7.1 ሚሊዮን ዩክሬናውያን የሀገር ውስጥ ተፈናቃይ ለመሆን መገደዳቸውም ተዘግቧል። UNHCR አክሎም በፍጥነት እየጨመረ የመጣውን ተፈናቃይ ፍላጎት ለማሟላት አገራቸውን ጥለው የኮበለሉትም ሆነ እዚያ ዩክሬን ውስጥ ተፈናቅለው የሚገኙትን ሰዎች ለመርዳት የሚያደርገውን ጥረት ማሳደጉን አመልክተዋል። ማቲው ሰላማራሽ የድርጅቱ ቃል አቀባይ ናቸው።
The latest such convoy was on the 6th of April, where UNHCR was among those carrying aid.
የቅርብ ጊዜው የረድኤት አቅርቦት ከሁለት ቀናት በፊት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከምስራቃዊ ዩክሬኗ የሉሃንስክ ግዛት ሲቪየር ዴፕት ያደረሰው ነው። የአካባቢው ነዋሪዎች ለሳምንታት ሳያቋርጥ የወረደባቸውን የአየር ድብደባ እንዲሁም የውሃ፣ የነዳጅና የኤሌክትሪክ አቅርቦት እጥረት ተቋቁመው ነው ከዚህ ደረሱት። በሌላ በኩል ቡድናችን በፀሐይ ኃይል የሚሰሩ አምፖሎችን፣ ብርድ ልብስ፣ የንጽህና መጠበቂያ ቁሳቁሶች፣ የህፃናት ምግብና ውሃ የማስገቡ ለመጠለያ መስሪያነት የሚያገለግሉ ሸራዎችን ማድረስ ችሏል።
አብዛኛው ዩክሬናውያን ወደ ጎረቤት ፖላንድ በመፍለስ ላይ መሆናቸውን የተናገሩት ሰላማራሽ ፖላንድ ጦርነቱ ከተቀሰቀሰበት ጊዜ አንስቶ ወደዚህች ሀገር የመጡ ቁጥራቸው ከ2.5 ሚሊዮን በላይ ተፈናቃዮችን ተቀብላ ማስተናገዷን ገልጸዋል። ድርጅታቸው ቀደም ሲል ተፈናቃዮቹን ለመርዳት የወሰደው የመጀመሪያ ምላሽ በዩክሬን ባለው እርሳቸው እጅግ ዘግናኝ ባሉት ሁኔታ ሳቢያ በከፍተኛ ደረጃ መጨመሩን አመልክተዋል። ድርጅቱ እንደ አውሮፓውያን የቀን አቆጣጠር ባለፈው መጋቢት ወር መጀመሪያ ጠይቆት የነበረው የ550.6 ሚሊዮን ዶላር አሁን ቀውሱ ለሚጠይቀው ወጪ በቂ አይደለም። በመሆኑም የተሟላ ምላሽ ለመስጠት የሚያስችል አዲስ በጀት በያዝነው ወር መጀመሪያ ይፋ እንደሚያደርግ ቃል አቀባዩ አስታውቀዋል።
የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በትናንትናው ዕለት በአገሪቱ ታሪክ የመጀመሪያዋ ጥቁር ሴት የጠቅላይ ፍርድ ቤት ዳኛ ካታንጂ ብራውን ጃክሰንን ሹመት ያጸደቀ ሲሆን በዛሬው ዕለት ሹመታቸውን አስመልክቶ ንግግር ያሰማሉም ተብሏል። የ51 ዓመቷ ጃክሰን ከሙሉ ዴሞክራቶች ሌላ የሶስቱን ሪፐብሊካን የሱዛን ኮሊን፣ የሊዛ መካውስኪን እና የሚት ራምኒን ድጋፍ በመጨመር 53-47 በሆነ ድምፅ ታሪካዊውን ስፍራ አግኝተዋል። ጃክሰን ዛሬ አርብ ከሰዓት በኋላ በፕሬዝደንት ጆ ባይደን እና በምክትል ፕሬዝደንት ካማላ ሃሪስ ታጅበው በዋይት ሀውስ ስለ ታሪካዊው ሹመታቸው ንግግር እንደሚያደርጉ ተገልጿል። በፕሬዝደንት ጆ ባይደን የታጩት ጃክሰን በመጪው በጋ የሚሰናበቱትን የጠቅላይ ፍርድ ቤቱን ዳኛ የስቴፈን ብሬየር ቦታ እንደሚተኩ ተመልክተዋል። ኢኤ2 ተብሎ የሚጠራው የኮቪድ-19 ቫይረስ ዝርያ በዓለም ዙሪያ ያሉ በርካታ አገሮችን በተጠንቀቅ እንዲቆሙ እያደረጋቸው መሆኑ ተነገረ። በዩናይትድ ስቴትስ በተለይ እድሜያቸው ከ50 በላይ ለሆኑ ሰዎች የታሰበው ሁለተኛው የማጠናከሪያ ክትባትም የባለስልጣናትን ይሁንታ ማግኘቱ ተመልክቷል። ከኦሚክሮን ጋር የተያያዘው ዝርያ ያለው መሆኑ የተነገረለት ቢኤ2 ቫይረስ ለመጀመሪያ ጊዜ መታየቱ ይፋ የተደረገው ባለፈው ጥር ወር ሲሆን በአሁኑ ወቅት በመላው ዓለም ስጋት የፈጠረ ዋነኛው የቫይረስ ዝርያ መሆኑም ተነግሯል። ቻይና በሻንጋይ ያገረሸውን ወረርሽኝ እየተዋጋች ሲሆን ቫይረሱ በከፍተኛ ደረጃ እየተስፋፋበት ነው በተባለው እንግሊዝም ለቫይረሱ በተጋለጡ ሰራተኞች ሳቢያ የአየር በረራዎች መስተጓጎላቸው ተነግሯል። ሁለተኛውን የማጠናከሪያ ክትባት የወሰዱት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እድሜያቸው ከ50 በላይ የሆኑት አሜሪካውያን ክትባቱን እንዲወስዱ አሳስበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
ድርጅትስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት በ1922ና 31 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭታችንን ነው። አርብ መጋቢት 30 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል ነው። በራዲዮ ቴሌቪዥን ስርጭታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቻናል ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምወስዳችሁ። በደቡብ ክልል የበልግና የምህር ዝናብ እጥረት በመፈጠሩ በአምስት ዞኖችና በአራት ልዩ ወረዳዎች ውስጥ ድርቅ መከሰቱን የክልሉ የአደጋ ስጋት አመራር ኮሚሽን አስታወቀ። በድርቁ ምክንያት እስካሁን ለምግብ እጥረት ከተጋለጠው ከ1 ሚሊዮን 300 ሺህ ሰው በተጨማሪ ለ2 ሚሊዮን 400 ሺህ ተጎጂ እህል እየታደለ መሆኑን ኮሚሽነር ጋንታ ጋማ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው። እንሆ
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ እንዳሉት በ2013ና 2014 የምርት ዘመን በክልሉ የዝናብ መጠን በመቀነሱና በመዛባቱ ምክንያት መመረት የሚገባው የምርት መጠን ቀንሷል። ድርቁ ተከሰተባቸው ያሏቸውንም አካባቢዎች ኮሚሽነር ጋንታ ዘርዝሯቸዋል።
በተለይ በ2013-2014 በልግ ምርት ወቅት ላይ በከፍተኛ ሁኔታ ከ80% ድረስ ጉዳት የደረሰባቸው ደቡብ ኦሞ፣ ኮንሶ ዞኖች፣ አለ ደራሼ እና ቡርጂ ልዩ ወረዳዎች፣ ጎፋ ዞን 5 ወረዳዎች፣ ጋሞ ዞን ቆላማ ወረዳዎች፣ እንዲሁም ወላይታ ዞን ቆላማ ወረዳዎች እና በክልላችን ማዕከላዊ ዞኖች የሚገኙ ስምጥ ሸለቆ ወረዳዎች ቆላማ ወረዳዎች ላይ ከፍተኛ የምርት ጉዳትን አስከትሏል። ይሄ የበልግ ዝናብ መንጠባጠብ እንዲሁም በሰብል ላይ ከሚያደርሰው ጉዳት በተጨማሪ በደቡብ ኦሞ አካባቢ የእንስሳት መኖ ችግርን የሚያስከትልበት ሁኔታ ነው ያለው። ይሄ ከበልግ አዝመራ ወቅት አንጻር የተከሰተው የዝናብ እጥረት የበልግ አዝመራን ከ26% በላይ የምርት መቀነስ እንዲከሰት ሁሉ ያደረገበት ሁኔታ ነው የነበረው።
በተጨማሪም የአለ የደራሽ የቡርጅና የአማሮ ልዩ ወረዳዎች ድርቅ ተከስቶባቸው 80% የምርት መጠናቸው መቀነሱን አቶ ጋንታ ተናግሯል። በአጠቃላይ በክልሉ 26% የምርት መጠን ካለፈው ዓመታት ጋር ሲነጻጸር ቀንሷል ሲሉም ተናግሯል። ይህ ማለትም በእነዚህ የአዝመራ ወቅቶች ማለትም በመኸርና በበልግ ወቅት መሰብሰብ ከነበረበት 70 ሚሊዮን ኩንታል ገደማ ምርት የተሰበሰበው 53 ሚሊዮን ኩንታል ብቻ መሆኑን ከክልሉ ግብርና ቢሮ የተገኘ መረጃ ያሳያል። አቶ ጋንታ በድርቁ ምክንያት ቁጥራቸው የበዛ ዜጎች ችግር ላይ መውደቃቸውና የክልሉ መንግስትም ድጋፍ በማድረግ ላይ መሆኑን ገልጧል።
አንዳንድ እነዚህ ቅድም የጠቀስኳቸው የዝናብ እጥረት የተከሰተባቸው አካባቢዎች ላይ የምግብ ክፍተት እንዳለ መገምገም ተችሏል። በሰብል ጉዳት ምክንያት ለምግብ ችግር የተጋለጡ በ34 ወረዳዎች የሚገኙ 505,402 ወገኖች ከልማታዊ ሰፍትነት መጠባበቂያ ወይም ሾክ ሪስፖንስ የሚባል ድጋፍ አለ። በዚህ ድጋፍ እንዲደገፉ ተደርጓል። ከዛም ባለፈ በዚህም ያልተሸፈኑ 1,028,410 ወገኖች ደግሞ ቀለብ 154,261.5 ኩንታል ይህል እንዲጓጓዝላቸው እየተደረገ ነው ያለው። ስለዚህ ሲደመር ምንድን ነው በእህልና በገንዘብ እየተደገፉ ያለው ወገኖች ቁጥር ወደ 1.533 ሺህ አካባቢ ሲሆን ነገር ግን የሰብትነት ተጠቃሚዎችን ጨምሮ 2,433,000 አካባቢ ወገኖች ድጋፍ እያገኙ ያሉበት ሁኔታ ያለው።
በቀጣይ ድርቁ የሚያስከትለውን ጉዳት ለመቀነስ ሲባል የድርቁን ሁኔታ የሚያጠና ግብረ ኃይል መቋቋሙና ድጋፍ ለሚያስፈልጋቸው አካላትም ድጋፍ የተጓጓዘ መሆኑንም አቶ ጋንታ ተናግሯል። ከዚህ በተጨማሪም ወቅቱን ጠብቆ በሚመጣው ዝናብ ላይ ከመደገፍ ባለፈም እርጥበትን የማቆየት ዘዴ አርሶ አደሮቹ እንዲጠቀሙም አቶ ጋንታ ጥሪ አቅርበዋል።
አሁን መጀመር ሲገባቸው የካቲት ላይ መዝራት ሲገባቸው ያልዘሩ ወይም ደግሞ ዘርተው የተበላሸባቸው ላይ መወሰድ ያለበትና ቀጥሎ መሰራት ያለባቸው ስራዎች በዋናነት ውሃን ማዕከል እንዲያደርጉ ውሃን እርጥበትን የምትገኘውን እርጥበት ማሳ ላይ በብቃት በማሰባሰብ ይህን እርጥበት ወደ ማሳ በማሰባሰብ በተለይ የእርጥበት ችግሩን ሚቲጌት ወይም ደግሞ መቀነስ በሚያስችል መልኩ እርጥበትን ማዕከል ያደረገ የግብርና ስራ እንዲሰራ አቅጣጫዎች ተቀምጠው እየተሰራ ነው ያለው።
ተመሳሳይ ድርቅ በሶማሊያ ክልልና በኦሮሚያ ክልል ቦርና ዞኖች ተከስቶ ጉዳት እያደረሰ መሆኑም ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ በተከታዩ ርዕስ ደግሞ ቀደም ብለን በመግቢያችን ያስተዋወቅናችሁ የካማሺ ዞንን ከምዕራብ ወለጋ የሚያገናኘው መንገድ መቋረጥን የተመለከተ ዘገባ ነው። በቤንሻንጉል ጉሙዝ የካማሺ ከተማና በምዕራብ ወለጋ ዞን መካከል የመጓጓዣ አገልግሎት ከተቋረጠ ሳምንት ማለፉን አንዳንድ የአካባቢዎቹ ነዋሪዎች ለአሜሪካ ድምፅ ገልጠዋል። አገልግሎቱ የተቋረጠው ባለፈው ሳምንት ውስጥ የዞኑ ማረሚያ ቤት 3 መኮንኖች በታጣቂዎች መታገታቸውን ተከትሎ በተፈጠረ የጸጥታ ስጋት ነው ብለዋል። የካማሺ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መሪ አቶ ጀርሞሳ ተገኘ ታግተዋል ያሏቸው ሰዎች እስካሁን ያለመገኘታቸውንና የመጓጓዣ አገልግሎት እንዲጀመርም ከምዕራብ ወለጋ ዞን አስተዳደር ጋር እየተወያዩ መሆናቸውን ጨምረው አቶ ጃሞርሳ አክለው ገልጠዋል። ናኮር መልካ ነው የተከታተለው።
ከቤኒሻንጉል ጉሙዝ ካማሺ ዞን ካማሺ ከተማ ነዋሪዎች መካከል አስተያየታቸውን ለአሜሪካ ድምፅ የገለጹት አቶ ዋሲሁን ሰንበታ እንደሚባሉ በስልክ የነገሩን ነዋሪ ከመጋቢት 22/2014 ዓ.ም ጀምሮ የመጓጓዣ አገልግሎት ችግር በመፈጠሩ ደረሰብን ስላሉት ችግር እንዲህ ገልጸዋል።
ህሙማንም ወደ ተሻለ ሕክምና ለመሄድ በጣም ከፍተኛ ችግር ነው። እንግዲህ የተለያዩ መገልገያ የተለያዩ ምግብ አይነት ለማቅረብ አልቻሉም ነጋዴዎቹ እና ነጋዴዎቹም ደግሞ በእጃቸው ያለው እንኳን እየደበቁ ነው ያሉ። ከማታ አንድ ኩባያ አሸቦ 70 ብር ነው የገባ።
ወይዘሮ ሎሚጬ ፉጋ በበኩላቸው የመጓጓዣ አገልግሎት በመቋረጡ የቤት ውስጥ ፍጆታዎች ዋጋ መጨመሩን ነው የገለጹት። መንገድ በመዘጋቱ በቤት ውስጥ የምንገለገልባቸውን እቃዎች ሁሉ ለመግዛት አልቻልንም። በጣም ውድ ነው። ጨው፣ ቡና፣ ሽንኩርት፣ ዘይት፣ ሳሙናና ሌሎችም አስፈላጊ ነገሮችን ማግኘት አልቻልንም ነው ያሉት። የካማሺ ዞን መንግስት ኮሚኒኬሽንስ ዘርፍ ቡድን መሪ አቶ ጀርሞሳ ተገኝ ከካማሺ ወደ ምዕራብ ወለጋ ነጆ ከተማ እንዲሁም ከምዕራብ ወለጋ ወደ ካማሺ የሚደረገው የመጓጓዣ አገልግሎት ባለፈው ሳምንት ውስጥ የተቋረጠበትን ምክንያት አብራርተዋል።
ከአሶሳ ወደ ካማሺ በመምጣት ላይ የነበሩ የካማሺ ዞን ማረሚያ ቤቶች ፖሊስ አመራሮች መቃቢላ በሚባል አካባቢ ላይ ታጣቂዎች እገታ ደርሶባቸው መጋቢት 22 ይህንን ክስተት ከተከሰተ በኋላ መንገድ ላይ ይሄ ትራንስፖርቴሽን ችግር አሁን ከነጆ ወደ ካማሺ መኪና እየመጣ አይደለም፣ ከካማሺም ወደ ነጆ እንቅስቃሴ እየተደረገ አይደለም። ደረሰ በአይን የታየ ነገር የለም። ነገር ግን ሰዎች በስጋት ምክንያት 2011 እንግዲህ እዛው መቃቢላ በሚባለው አካባቢ ላይ የካማሺ ዞን አመራሮች እዛ አካባቢ ጥቃት እንደደረሰባቸው ይታወቃል እና ከዚህ ጋር ተያይዞ አሁንም ያንን ይመለሳል በሚል ስጋት ሰዎች እንቅስቃሴ ያቆሙበት ሁኔታ ነው ያለ። ከካማሺ ወደ ነጆ 72 ኪሎ ሜትር ነው። እግር አቋርጦ ነው ሰው እየተንቀሳቀሰ ያለ።
የታገቱ ሰዎች እስካሁን አለመገኘታቸውን በመጠቆም የሚለቀቁበት ሁኔታና የመጓጓዣ አገልግሎቱንም ለማስጀመር መንግስት እያደረገ ነው ያሉትን ጥረት ገልጸዋል።
ዞኑ እንግዲህ ሀገር ሽማግሌዎችና አባገዳዎች ጋር ውይይት አድርገው ችግሩ በሰላማዊ በዲፕሎማሲ በሆነ መንገድ እንዲፈታ ጥረት ያደረገበት ሁኔታ ነው የነበረ። ሁን የተወሰደ ያለ መፍትሄ ከሚረቡ አላጋ ጋር መንግስት አካላት የተነጋገሩ ነው ያሉ። በአካል ባይገናኙም በስልክ እንግዲህ መረጃ ተለዋውጠው በቃ ህዝቡ በነጻነት ተንቀሳቅሶ ከዛ ያለ መኪናም ወደዚህ እንዲመጣ በንግግር ደረጃ ነው ያለው።
የምዕራብ ወለጋ ዞን አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደበላ ኦላና በዞኑ ውስጥ የታገቱ የካማሺ ዞን ማረሚያ ቤት አዛዦችን ለማስለቀቅና በስጋት ሳቢያ የተቋረጠውን የመጓጓዣ አገልግሎት ለማስጀመር ከካማሺ አመራሮች ጋር ውይይት እያደረጉ መሆኑን ገልጸዋል። ከእገታው ጋር ተያይዞ መንግስት ሸኔ በማለት የሚጠራቸው ውንጀላ የቀረበባቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ዳተርቢ እገታውን አልፈጸምንም፣ መንግስት ስማችንን እያጠለሸ ነው ሲሉ ትናንት ለአሜሪካ ድምፅ በስልክ ገልጸው ነበር። ለአሜሪካ ድምፅ ናኩር መልካ ካምቦ።
ናኮር ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ምዕራብ አፍሪካ ውስጥ አይቮሪ ኮስት ከቡርኪና ፋሶ ጋር ያላትን ድንበር እያጠናከረች ባለችበት በአሁኑ ወቅት እስላማዊ ተዋጊዎችን ትደግፋላችሁ በሚል በጸጥታ ኃይሎች እየተሳደዱ መሆናቸውን የፉላን ጎሳ አባላት ተናገሩ። በህብረተሰቡ ላይ ከፍተኛ ጫና ማሳደር አሉታዊ ተጽዕኖ ሊኖረው እንደሚችል፣ አድራጎቱ አማጽያን ተዋጊዎችን እንዲመለምሉ አመቺ ሁኔታ እንደሚፈጥርላቸውም የመብት ተሟጋች ድርጅቶች እያስጠነቀቁ ነው። ሄንሪ ዊልኪንስ ከአይቮሪ ኮስቷ ኮንግ ከተማ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ታጣቂ ቡድኖች በአይቮሪ ኮስትና ቡርኪና ፋሶ ድንበር አቅራቢያ የሚገኙ ወታደራዊ ተቋማት ላይ ጥቃት ማድረሳቸውን ተከትሎ የአይቮሪ ኮስት መንግስት ባለፉት 2 ዓመታት ውስጥ ከፍተኛ ቁጥር ያለው ሰራዊት ወደ ሰሜናዊው የሀገሪቱ ክፍል አሰማርቷል። አብዛኞቹ ጥቃቶች በደረሱበት አቅራቢያ በምትገኘው ኮንግ ከተማ ነዋሪ የሆኑ 3 የፉላኒ ብሔረሰብ ተወላጆች ለአሜሪካ ድምጽ እንዳስረዱት እነርሱና ሌሎች በርካታ የፉላኒ ተወላጆች በአካባቢው በተሰማሩ የአይቮሪ ኮስት መንግስት ወታደሮች እስራት ደርሶባቸዋል። የጦር ሰራዊት አባላቱ እነሱና ቤተሰቦቻቸው ላይ ድብደባ እንዳካሄዱባቸው እንዲሁም በዘራቸው ምክንያት ብቻ ከ11 ቀን እስከ 2 ወር ለሚደርስ ጊዜ ያለምንም ክስ እንደሚታሰሩም ገልጸዋል። ከነዚህ አንዱ ቦባካር ኮውታ ነው።
አንድ ቀን ውጭ ላይ ተኝቼ ነበረ። ሌሎችም ብዙ ሰዎች ነበሩ። ሴቶች ደግሞ እቤት ውስጥ አሉ። ከዚያ ድንገት 2 ትልልቅ መኪኖች ሲመጡ አየን። ወታደሮቹ አስቆሙንና ወደ አየር ላይ ተኮሱ። እያንዳንዳችንን አስረው ውሃ እየደፉ ደበደቡን። ከዚያ 7 ሰዓት ወይንም 8 ሰዓት እስኪሆን ድረስ ፀሐይ ላይ እንድንቀመጥ አደረጉ።
በአፍሪካ የሳህል ክልል እስላማዊ መንግስትና አልቃይዳ በቡርኪና ፋሶና ማሊ ላይ ከፍተኛ ውድመት ካደረሱባቸው ጥቃቶች ጀርባ የፉላኒ ብሔረሰብ ተወላጆች አሉ የሚል የተሳሳተ አመለካከት አለ። በኮንግ ነዋሪ የሆነው የብሔረሰቡ መሪ እንደሚያስረዳው ባለፉት 2 ዓመታት ውስጥ አዳዲስ ወታደሮች በአካባቢው ከመሰማራታቸው በፊት የብሔረሰቡ አባላት ከጸጥታ ኃይሎች ጋር ጥሩ ግንኙነት ነበራቸው።
አዲሱ ወታደራዊ ኃይል ከመምጣቱ በፊት ሁሉም ነገር ጥሩ ነበረ። ከባለስልጣናትም ሆነ ከጸጥታ ኃይሎች ጋር ችግር አልነበረብንም። ሆኖም አዲሶቹ አመራሮች ከመጡ በኋላ ፉላኔዎች በተደጋጋሚ ይታሰራሉ፣ ሽብርተኛ ይባላሉ።
ዓለም አቀፍ የሰብአዊ መብት ተሟጋች የሆነው ሂዩማን ራይትስ ዋች እንደሚለው በቡርኪና ፋሶና በማሊ የሚገኙ የፉላኒ ማህበረሰብ ተወላጆች መሳደዳቸው በዛ ምክንያት የሚፈጠረውን ቅሬታና ቁጣ ተጠቅመው የሽብር ቡድን አባላትን ለሚመለምሉ ጥሩ ሁኔታን ፈጥሮላቸዋል። ቲምቡክቱ በተሰኘው ተቋም ተንታኝ የሆኑት ላሲና ዲያራ እንደሚያስረዱት በገበሬዎችና እንደ ፉላኒ ባሉ ከብት አርቢዎች መካከል የኖረውን የቆየ ውጥረትም እንዲሁ ጂሃዲስቶች በቀላሉ ግጭት ለመቀስቀስ ይጠቀሙበታል።
ለዚህ ነው ከሃይማኖት ትርክቱ በተጨማሪ በማህበረሰቡ መካከል ያሉ ክፍተቶችና የዘር ማንነትን ይጠቀሙበታል ስል የነበረው። በትክክልም በፉላኒ ማህበረሰብና በዚህ ቀጠና ባሉ ሌሎች ማህበረሰቦች መካከል ክፍተት አለ።
በስተሰሜን በመትገኛው ኮሮጎ ከተማ የሚኖርና ለደንነቱ ሲል ስሙ እንዳይጠቀስ የጠየቀ አንድ ገበሬ በበኩሉ ከብት አርቢዎች ከብቶቻቸው ሰብሉንና የኦቾሎኒ ምርቱን እንዲመገቡ ስለሚያደርጉ አጥር ለማጠር መገደዱ እንደሚያሳዝነው ለአሜሪካ ድምጽ ተናግሯል።
አንድ ገበሬ በምንም መንገድ ቢሆን እርሻውን የመጠበቅ ኃላፊነት አለበት። አንድ ከብት አርቢ ደግሞ የሚፈልገው ከብቶቹ ጠግበው መመገባቸውን ብቻ ነው። ስለዚህ ምንም ነገር አያደርጉም።
ሳሊና ሴሌ በገበሬዎችና በከብት አርቢዎች መካከል ያለውን ግጭት ለማብረድ የሚሰራ መንግስታዊ ያልሆነ ተቋም ይመራል። እርሱ እንደሚለው በአካባቢው ዶዞስ ተብለው የሚጠሩት የሚሊሻ አባላት ውጥረቱን እያባባሱት ነው።
When the Dozos arrest a thief and he is Fulani,
ዶዞቹ አንድ ሌባ ያስሩና ሌላው የፉላኒ ተወላጅ ነው ቢገኝ ከሌላው ማህበረሰብ ተወላጅ እጅግ የከፋ ያዝ ነው የሚደርስበት። ይሄ ሲሆን በተደጋጋሚ ይቻለው። በዚያም ነው ድምጼን ከፍ አድርጌ እዚያ አካባቢ ብዙ ቆይቻለሁ ምስክር መሆን ይችላልው በየምናገረው።
የትንታኔ ባለሙያው ዲያራም እንዲሁ በከብት አርቢዎችና በገበሬ የማህበረሰቡ አባላት መካከል ያለውን ውጥረት ለማርገብ መንግስት በቂ ጥረት እያደረገ ለመሆኑን ለአሜሪካ ድምጽ ተናግረዋል። የሀገሪቱን የጸጥታና ማህበራዊ ተሰስር ጉዳይ የሚከታተለው የሚኒስትር መስሪያ ቤት በጉዳዩ ላይ ምላሽ እንዲሰጥ የአሜሪካ ድምጽ በተደጋጋሚ ላቀረበው ጥያቄ ምላሽ አልሰጠም።
አመሰግናለሁ ስምኝሽ። አድማጮች አሁንም በሌላ ዓለም አቀፍ ርዕስ ወደ ዩክሬን ጉዳይ እናቀናለን። ለዩክሬን ኃይሎች ተጨማሪ የጦር መሳሪያ እየተላከላቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታወቁ። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶና የባለጠጎቹ የቡድን ሰባት አባል አገሮች የውጭ ጉዳይ ሚኒስትሮች ብራስልስ ላይ ያካሄዱትን ስብሰባ ሲያጠናቅቁ ብሊንከን በሰጡት ቃል ሁኔታው አጣዳፊ በመሆኑ ከፍተኛ ትኩረት ተሰጥቶታል ነው ያሉት። በሌላ በኩል ደግሞ የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ሲናገሩ ከወራሪው የሩሲያ ኃይል ጋር የሚካሄደው ቀጣዩ ፍልሚያ ሁለተኛው የዓለም ጦርነት የሚመስል ይሆናል ሲሉ ኔቶን አሳስበዋል። ሄንሪ ሬጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የዩክሬኑ የውጭ ጉዳይ ሚኒስትር በኔቶ ጉብኝታቸው ወቅት የኔ መልእክት በሶስት ቃላት ብቻ ነው የሚወሰነው ብለዋል። መሳሪያ፣ መሳሪያ፣ መሳሪያ ነው የምንለው ብለዋል።
Either you help us now, and I'm speaking about days, not weeks.
ወይ አሁኑኑ ትረዱናላችሁ፣ ይህን ስልም በሳምንታት ሳይሆን በቀናት ውስጥ ትረዱናላችሁ፣ ካለበለዚያ አይደርስልንም፣ ብዙ ሰው ይሞታል።
የሩሲያ ኃይሎች ዶንባስ ላይ አትኩረው ኃይላቸውን እያደራጁ ነው ሲሉም የውጭ ጉዳይ ሚኒስትሩ አስጠንቅቀዋል።
የዶንባስ ውጊያ በብዙ ሺህ ታንክ፣ ብረት ለበስ ተሽከርካሪ፣ አውሮፕላንና መድፍ የሚካሄድ ግዙፍ ፍልሚያ ስለሚሆን ሁለተኛው ዓለም ጦርነትን የሚያስታውሳችሁ ይሆናል።
በዚህ ማሳሰቢያቸው ሚኒስትሮቹን አሳምነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተጨማሪ የጦር መሳሪያ ወደ ዩክሬን እየተላከ መሆኑን አስታውቀዋል።
We are looking at day in day out what we believe they most need to include.
በጣም ትኩረት ሰጥተን እየተመለከትነው ነው። በጣም የሚያስፈልጓቸው እስካሁን ከተሰጣቸው የተለየ መሳሪያ መሆኑንም አምነናል። ምን እንደሚያስፈልጋቸው የሚነግሩንን እያዳመጥን እናም ሁሉንም በማደራጀት ወደፊት እየተራመድን ነው። ነገሩ አጣዳፊ መሆኑን ተገንዝበናል። እንደሚመስለኝ ዛሬ እዚህ የተገኙት አጋሮች ሁሉ ስሜታቸው ይሄው ነው።
የሩሲያ ኃይሎች ቡቻን በመሳሰሉ የዩክሬን ከተሞች በሲቪሎች ላይ የፈጸሙትን ጭፍጨፋም ብሊንከን አውግዘዋል። ሞስኮ ብዛት ያለው ማስረጃ ቢኖርም አስተባብላለች።
እንደ ቡቻ ሁሉ ሩሲያ ተቆጣጥራቸው የነበሩና አሁንም የያዘቻቸው ሌሎች በርካታ ከተሞች አሉ። ኃይሎቹ አሁንም የጭካኔ አድራጎቶችን እየገፉበት እንደሆኑ ማመን አለብን።
ሮያል ዩናይትድ ሰርቪስ በሚባል ተቋም ተንታኝ የሆኑት ማልከም ቻልመርስ ምዕራባውያን ለዩክሬን በአይነትም በመጠንም በርከት ያለ የጦር መሳሪያ የመስጠት ፍላጎታቸው እያደገ መጥቷል ብለዋል።
የሚፈጸመውን ግፍ በቴሌቪዥን እያየን ነው። ከዚያም ሌላ ዩክሬናውያኑ ትልልቅ ድሎችን እያገኙ ናቸው። በምዕራቡ ግንባር አሸንፈዋል። አሁን ደግሞ በምስራቁ በኩል ሊዋጉ እየተዘጋጁ ናቸው። ስለዚህ ዩክሬናውያኑ ዓላማቸውን እውን እንደሚያደርጉ እያመኑ መጥተዋል። የኔቶ አባል ሀገሮች ደግሞ የሩሲያ የጦር ኃይል ተዳክሞ እንዲታይ ይፈልጋሉ።
ሩሲያ በምስራቅ ዩክሬን ብዛት ያለው አካባቢ ተቆጣጥራለች። ስለዚህም ዩክሬን ለዚያ ውጊያ ተጨማሪ መሳሪያ ያስፈልጋታል ብለዋል ተንታኙ።
በተለይም ከሩሲያውያኑ የውጊያ መስመር ጀርባ በደንብ ወደ ውስጥ ዘልቀው ማጥቃት የሚችሉ መሳሪያዎች ያስፈልጓቸዋል። የሩሲያን ረጅም ርቀት ተኳሽ መድፎች፣ ጸረ ታንክ መሳሪያዎች ሊደርሱባቸው አይችሉም። ደንበኛ የአየር ጥቃት መከላከያም ያስፈልጋቸዋል።
እናም አሁን ዩክሬንን የሚያጣድፋት በምስራቁ ግንባር ለመጪው የሩሲያ ጥቃት እየተዘጋጀ ላለው ሰራዊቷ ከባድ መሳሪያ ማስገባት ነው።
አመሰግናለሁ ቆንጂት። አድማጮች አሁን ማሳሰቢያ፣ እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ሀብታሙን ለማስታወሻው አመሰግናለሁ። አድማጮች፣ የስቱዲዮ ሰዓታችን አሁን ከምሽቱ 3:30 ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናቀናው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ
በመላው የአፍሪካ ቀንድ የበረታው ድርቅ ከ13 ሚሊዮን በላይ ሰው ለረሃብ እያጋለጠ መሆኑን ዓለም አቀፍ ተቋማት እያሳሰቡ ነው። ኢትዮጵያ ውስጥ ብቻ 5 ሚሊዮን 700 ሺህ በላይ ሰው የድርቁ ተጠቂ መሆኑን የተባበሩት መንግስታት ድርጅት ባለፈው የካቲት ወር አስታውቆ ነበር። ኦክስፋም የተባለው የረድኤት ድርጅት በበኩሉ ሰሞኑን ባወጣው ሪፖርት በቀጣዩ የዝናብ ወቅት በቂ ዝናብ ካልጣለ በአፍሪካ ቀንድ ቀጠና ውስጥ በረሃብ የሚጋለጠው ወይም ለረሃብ የሚጋለጠው ሰው ቁጥር ወደ 28 ሚሊዮን እንደሚያሻቅብና ለአፋጣኝ እርዳታ የሚውል ገንዘብ ፈጥኖ ካልተገኘም ከፍተኛ የሰብአዊ ቀውስ ይከሰታል ሲል አስጠንቅቋል። ለመሆኑ ሁኔታው በተለይ በቡድኖች በድሃ አገራት ላይ ያለውን ሁኔታ ሲመለከቱት የአፍሪካ ቀንድ አገሮች ላይ እያሳረፈ ያለው ተጽዕኖ ምን ይመስላል? ሀገሮቹ እንደምን በራሳቸው ወይም ራሳቸው እንዲችሉ ማድረግ ይቻላል? ስመኝሽ የቆየ አክሽን ኤጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑትን ሀጅር ማሊምን አነጋግራ ተከታዩን አቀናብራለች።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት 1/10 የሚሆነው ነው። የዚህ ቁጥር 1/3 የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስ አጌንስት ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋነኛው ምክንያት በአስር ሺና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከ2 ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊም የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከ5 ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዝግጅቷ ላመስግንና በተከታዩ ርዕስ ደግሞ ወደ አገር ውስጥ ለመልሳችሁ ከዋሽንግተን። በሰሜን ኢትዮጵያው ጦርነት ጉዳት በደረሰባቸው የምስራቅ አማራ 7 ከተሞች ውስጥ የሚገኙ 18 ማህበራዊ አገልግሎት ሰጪ ተቋማትን ከዓለም ባንክና ከኢትዮጵያ መንግስት በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ መልሶ የመገንባት ስራ መጀመሩን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ አስታወቁ ይለናል ተከታዩ ቅንብር። ስራውን በበላይነት የሚያስተባብረው የፌዴራሉ የከተሞች ልማታዊ ሴፍትኔት ስራ ፕሮጀክት የመልሶ ግንባታዎቹ ስራዎች በአራት ወራት ውስጥ እንደሚጠናቀቁም አመልክቷል። መስፍን አራጌ ከከሚሴ ተከታዩን አቀናብሯል።
ደሴ ከተማ ውስጥ በሞዴልነት የሚጠቀስ የትምህርት ማበልጸጊያ ማዕከል የነበረው የገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሱፍ መሐመድ የህወሓት ኃይሎች ከተማዋን መቆጣጠራቸውን ተከትሎ ከፍተኛ ውድመት አድርሰውበታል በማለት ይከሳሉ።
ከአንድ ለሶስት የካምፕ ሆኗል። የህወሓት መማሪያ ክፍል፣ በሮች፣ የተለያዩ ጉዳቶች ደርሰውበታል። ቢሮ ላይ ያሉ ግብዓቶች፣ ኮምፒውተሮች፣ ማዳጃ ማሽን፣ ውስጥ ያሉ የኤሌክትሮኒክስ መሳሪያዎች፣ ቤተ መጽሐፍ፣ የተለያዩ የቤተ ሙከራ ግባቶች በሙሉ ናቸው የተወሰዱት። የወደሙም አሉ። ግቢው በሙሉ በእነሱ ቋንቋ የተጻፉ ጥቅሶች የተማሪዎች ስነ ልቦና እንዲጎዳ የሚችል በርካታ ችግሮችን አድርሷልን።
ትምህርት ቤቱ ከደሴ ከተማ መውጫ ወደ ምዕራብ ወረዳዎች መሸጋገሪያ መሆኑን ተከትሎ ለተደጋጋሚ ጉዳት ተዳርጓል ባይ ናቸው ርዕሰ መምህሩ። በጉዳቱ ምክንያትም ትምህርት ቤቱ ይሰጣቸው የነበሩት አገልግሎቶች ተቋርጠው ዘመኑን በማይመጥን የመማር ማስተማር ሂደት ውስጥ እንደሚገኝ የሚጠቅሱት ርዕሰ መምህሩ ይህም በተማሪዎች ውጤታማነትና ተወዳዳሪነት ላይ ተጽዕኖ ያሳድራል ብለዋል።
ተማሪው በስነ ልቦና እንዲጎዳ አድርገውታል። የማጠናከሪያ ትምህርት ለመስጠት ወርክሽቶችን ማባዛት አለ፣ የተለያዩ ጥያቄ ባንኮችን ማዘጋጀት አለ። ስለዚህ ኮምፒውተር ጋር የተያያዙ ኤሌክትሮኒክስ ጋር የተያያዙ መሳሪያዎች በሙሉ ስለወደሙ ወደ ድሮ ስርዓት የመመለስ አይነት አካሄድ ብለህ ቆጠረው። ቤተ ሙከራ ውስጥ ያሉ ፊዚክስ፣ ባዮሎጂ እና ኬሚስትሪ፣ የተለያዩ ማይክሮስኮፕ እና ሌሎች ማቴሪያሎች በሙሉ ስለተወሰዱ ተማሪዎቹ በቲዮሪ የሚማሩትን ትምህርት በተግባር ደግፎ ለመፈተሽ ፈታኝ ሁኔታ የገጠመበት ሁኔታ ነው ያለ።
መንግስታዊ የመረጃ ምንጮች ጦርነቱን ተከትሎ በተለይ የህወሓት ኃይሎች ዘልቀው ለወራት በቆዩባቸው የምስራቃዊ አማራ 8 ዞኖች ከ1600 የሚልቁ ትምህርት ቤቶች፣ 40 ሆስፒታሎች፣ 453 የጤና ጣቢያዎች፣ 1850 ጤና ኬላዎች፣ 4 የደም ባንኮችና 1 የኦክሲጅን ማምረቻ ፋብሪካ ሙሉ በሙሉና በከፊል መውደማቸውን እንዲሁም መዘረፋቸውን መጥቀሳቸው ይታወሳል። ጉዳት የደረሰባቸውን ማህበራዊ አገልግሎት ሰጪ ተቋማትን መልሶ ለማቋቋም በኢትዮጵያ መንግስትና በዓለም ባንክ በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ ታዲያ የግንባታ ስራዎች ትናንት በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ላይ በይፋ ተጀምረዋል። በግንባታ ጀምር መርሃ ግብሩ ላይ የተገኙት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ በጦርነቱ ጉዳት በደረሰባቸው በምስራቃዊ የአማራ ክልል ከተሞች በሸዋሮቢ፣ ከሚሴ፣ ኮምቦልቻ፣ ደሴ፣ ወልዲያ፣ ሰቆጣና ላሊበላ ከተሞች ላይ 18 የተለያዩ የመልሶ ግንባታና ማጠናከር ስራዎች ይሰራሉ ብለዋል።
የከተሞች ልማታዊ ሴፍትኔት በአማራ ብሔራዊ ክልላዊ መንግስት 17 ከተሞች የፕሮግራሙ ተጠቃሚዎች ናቸው። 7 ከተሞች ላይ በተለይም ምስራቅ አማራ ላይ ከፍተኛ ውድመት የደረሰበት አካባቢ በመሆኑ መልሰን ማቋቋም፣ መልሰን መገንባት የነበረችንን የፈረሰችውን ጎጆ ቀና ለማድረግ ብቻ ሳይሆን ያልነበረንም በዚህ አጋጣሚ ለማግኘት ህዝባችንን ይመጥን በመሆኑ እሱም መስራት አለብን ብለን ነው ዛሬ እናንተ ጋር የተገናኘ ነው። ልማት የመንግስት ሳይሆን ልማት የአንድ የፖለቲካ ፓርቲ ሳይሆን ልማት የህዝብ ስለሆነ ህዝቡ የራሱን ወስዶ ሌት ተቀን እየተከታተለ የጎደለውን በመሙላት በማረም በመገሰጽ ማበረታታት ማጠናከር ሲጠበቅም እሱን እያደረገ እንድትሄዱ በጣም በታላቅ አክብሮት አደራ ማለት ፈልጋለሁ።
ሚኒስትሯ ግንባታዎቹ በአራት ወራት ውስጥ ተጠናቀው ርክክብ እንደሚፈጸም ያረጋገጡ ሲሆን በተመሳሳይ ጊዜ በሰባቱም ከተሞች መጀመራቸውን አስታውቀዋል። ስራውን በበላይነት የሚያስተባብረው የፌደራሉ የከተሞች ልማታዊ ሴፍቲ ኔትና ስራ ፕሮጀክት ጽፈት ቤት ኃላፊ መኮንን ያይ ፕሮጀክቱ ከነባሮቹ ፕሮጀክቶች ይለያል ይላሉ።
አንደኛ ግንባታው መልሶ ግንባታ ነው እንጂ እንደ አዲስ የሚሰራ አይደለም። ስለዚህ የወደሙ የተጎዱትን ማሟላት መጠገን፣ ነገር ግን ይሄ ሲሰራ ደረጃውን ጠብቆ ዲዛይን ተዘጋጅቶለት በስታንዳርዱ መሰረት የሚሰራ ነው።
በርካታ ግንባታዎች ተጀምረው አልተጠናቀቁም የሚል ቅሬታ በሚሰማበት አካባቢ በአራት ወራት የመልሶ ማቋቋም ግንባታ ተጠናቆ ርክክብ ላይ ይፈጸም ይችላል የሚል ስጋት ያላቸው አካላት አልጠፉም። ይህን ስጋት ለመቅረፍ ቅድመ ዝግጅቶች መጠናቀቃቸውን አቶ መኮንን ገልጸዋል።
አንድ ወር ከ15 ቀን የነዚህ 18ቱም ተቋማት ዲዛይናቸው ተዘጋጅቷል። የኮንትራክት ዶክመንቶች ተዘጋጅተዋል። ከዓለም ባንክ ይሁንታ እንዲሰጣቸው ተደርጓል። በእኛ መንግስት በኩል 150 ሚሊዮኑ እንዲበጀት ተደርጓል። ኮንትራክተሮች መረጣ ተደርጓል። ኮንትራክተሮች የተመረጡት የመንግስት የልማት ድርጅቶች ናቸው። የግል ኮንትራክተሮችን ማሳተፍ ያላስፈለገበት ዋናው ምክንያት ፕሮጀክቱ የሚዘጋው መስከረም 30 ነው። አካባቢዎቹ ደግሞ ከደህንነት ሙሉ በሙሉ የጸዱ ናቸው ብሎ መውሰድ አይቻልም አንዳንድ አካባቢዎች። ስለዚህ ይሄንን ጭምር መጋፈጥ የሚችሉ የኛው የሆኑ የመንግስት የልማት ድርጅቶች በልዩ ሁኔታ ተወስነዋል። የኮንስትራክሽን ግብአቶች አቅርቦት ላይ ሊቸገሩ ይችላሉ። ይሄን ቀድመን ተነጋግረን እንዴት ሊያሳኩት እንደሚችሉ የሚደረግላቸውም ድጋፍ በፌዴራልም በክልልም ደረጃ በክቡር ርዕሰ መስተዳድሩ ጽህፈት ቤት ድጋፍ የሚደረግ ግብረ ኃይል የአጠቃላይ የአስተባባሪ ኮሚቴ በክልል ደረጃና በፌዴራል ደረጃ ተቋቁሟል።
ይፋ የግንባታ አጀማመር ስርዓቱን ያስተናገደው የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በዕለቱ ለጋዜጠኞች በሰጡት አስተያየት አካባቢው በጦርነት ምክንያት ከፍተኛ ጉዳት ማስተናገዱን ጠቁመዋል። የብሔረሰብ አስተዳደሩ ዞኑ ህዝብ ከሌሎች አካባቢዎች በተለየ በሁለት ኃይሎች ጉዳት ደርሶበታል የሚሉት ዋና አስተዳዳሪው በመቶዎች የሚቆጠሩ ህይወታቸውን ማጣታቸውን በቢሊየን የሚቆጠር የንብረት ጉዳት መድረሱን አያይዘው ተናግረዋል።
ከፍተኛ ጉዳት ነው የደረሰው። ከ300 በላይ ሰዎች ገለውብናል። ከ2.2 ቢሊየን በላይ የመንግስት የግለሰብ ኢንቨስትመንቶች ወድመዋል። በተለይ የሜድሮክ ሀብት የሆነው ኤሊፎራ ከ800 ሚሊየን ብር በላይ ኢንቨስትመንት ነው። ኢንቨስትመንት ሲወድም ምን ማለት እንደሆነ ግልጽ ነው። ስራ እድል ነው የሚወድመው፣ የሀገር ሀብት ነው የሚወድመው። ስለዚህ በጣም በርካታ የስነ ልቦና የአካል እና ሰብአዊ ጉዳት የሀብት ጉዳት ነው ያደረሰው።
የከሚሴ ከተማ ከንቲባ ከድጃ አሊ በበኩላቸው በትምህርት ቤቶች ላይ ስለደረሰው ተጽዕኖ ሲናገር
የቆሰለበትንም የሞተበትንም እስከ መቃብር ድረስ ትምህርት ቤት ግቢ ውስጥ ያደረገበት ሁኔታ ስለነበር ከፍተኛ የሆነ ተጽዕኖ ነበረው።
የብሔረሰብ አስተዳደር ዞኑ ዋና አስተዳዳሪም ሆኑ የደሴው ገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር እንዲህ አይነቱ መልሶ የማቋቋም ግንባታዎች ህዝቡን ቢያነቃቁትም ከደረሰው ጉዳት አንጻር የተጠናከረ ድጋፍ ካልተደረገ ችግሩን በዘላቂነት መፍታት እንደማይቻል ይናገራሉ። በከተሞች ልማታዊ ሴፍትኔትና ስራ ፕሮጀክት አስተባባሪነት ከሚከናወኑት 18 ፕሮጀክቶች 8ቱ የአንደኛ ደረጃ ትምህርት ቤቶች፣ 7ቱ የአንድ አገልግሎት መስጫ ማዕከላት፣ 3ቱ ደግሞ ጤና ጣቢያዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከኬቢሲ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ የዜና ዘገባ ነው የምናቀርብላችሁ። አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች ሰሞኑን በጋራ ባወጡት ሪፖርት ላይ የተጠቀሱትን ጨምሮ በአማራ ባለስልጣናት ምዕራብ ትግራይ ውስጥ እየተፈጸመ ነው ያለው የጎሳ ማንነትን መሰረት ያደረገ የጭካኔ አድራጎት በብርቱ እንደሚያሳስበው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ማምሻውን ባወጣው መግለጫ አስታወቀ። በተለይ አድራጎቶቹ የዘር ማጽዳት ተብለው የሚፈረጁ ሆነው መገኘታቸው ዩናይትድ ስቴትስን በጥልቅ እንደሚረብሽ የመስሪያ ቤቱ ቃል አቀባይ ኔድ ፕራይስ ስም የወጣው መግለጫ አመልክቷል። በሺዎች የሚቆጠሩ የትግራይ ተወላጅ ኢትዮጵያውያን ምዕራብ ትግራይ ውስጥ ለሕይወት አስጊ በሆኑ ሁኔታዎች ውስጥ በዘፈቀደ ታስረው የሚገኙ መሆናቸው መዘገቡ ትኩረታቸውን አበርትቶ የሳበ መሆኑን ቃል አቀባዩ ጠቁሞ ታስረው የሚገኙ እንዲህ አይነት ሰዎች በሙሉ በአፋጣኝ እንዲለቀቁና እስር ቤቶቹን ሁሉም ዓለም አቀፍ ቃኞች ማየት እንዲችሉ ባለስልጣናቱ ፈቃድ እንዲሰጡ ሀገራቸው ጥሪ እንደምታስተላልፍ ገልጠዋል። ለቀውሱ ዘላቂ መፍትሄ ለማስገኘት የሚደረገው ጥረት አካል በሆነ ሁኔታ በቀውሱ ውስጥ ተሳታፊ በሆኑት ሁሉም ወገኖች በተፈጸሙ የጭካኔ አድራጎቶች ላይ ተአማኒ ምርመራ መካሄዱና ፈጻሚዎቹ እንዲጠየቁ ማድረግ አሁንም የሀገራቸው ጽኑ አቋም መሆኑን ኔድ ፕራይስ አመልክተዋል። የኢትዮጵያ መንግስት ከመንግስታቱ ድርጅት ኮሚሽን ባለሙያዎች ጋር እንዲተባበርም ሀገራቸው ጥሪ እንደምታደርግ ቃል አቀባዩ በመግለጫቸው ላይ ጠቁመዋል። የጭካኔ አድራጎቶች ያሉት እየተፈጸሙ መሆናቸውን የሚናገሩ ሪፖርቶች መቀጠል ወታደራዊ ግጭት በአፋጣኝ መቆም ያለበት መሆኑን በአጽንኦት እንደሚያስገነዝቡ የሚያመለክተው ይኸው የውጭ ጉዳይ መስሪያ ቤቱ መግለጫ በኢትዮጵያ መንግስትና በትግራይ ክልላዊ ባለስልጣናት የታወጀውን ጸብን የማቆም ውሳኔ በብርቱ እንደግፋለን ብሏል። እርምጃው ሕይወት አድኑ ድጋፍ እንዲደርስ የመጀመሪያዎቹ አቅርቦቶች በመድረሳቸው መታጀቡን የሚናገሩት ዜናዎች አስደስተውናል ይላል የቃል አቀባዩ መግለጫ። ሁሉም የታጠቁ ተሳታፊዎች በሲቪሎች ላይ የሚፈጸሙ ጥቃቶችንና ህውከቶችን እንዲያስቆሙም ሲሉም የሁሉም የውጭ ኃይሎች ከኢትዮጵያ እንዲወጡ፣ አካባቢያዊ ባለስልጣናት ሁሉ የጸጥታ ኃይሎች ከአጎራባች ክልሎች ግዛት እንዲመለሱ ዩናይትድ ስቴትስ ጥሪዋን በድጋሚ ታስተላልፋለች ብለዋል ፕራይስ። አድማጮች አሁን ለምሽቱ የመጨረሻ ወዳደረግነው ዘገባ ነው የምናልፈው። ክቡራትና ክቡራን አድማጮች ተከታዩ ታዲያ የመጨረሻው ቅንብራችን መቀሌ የሚገኘው ዘጋቢያችን አለም ፍስሐ የበጎ አድራጎት ስራ ስለሚሰሩ ወጣቶች ያጠናቀረው ነው።
ወጣት በረከት መኮንና ጓደኞቹ የተሸገሩ የመንግስት ሰራተኞች በማገዝ ላይ ይገኛሉ። ወጣት በረከት ከሰኔ 21 2013 ዓ ም በፊት የተሸገሩ ወገኖችን በማገዝ የጀመረው ስራ እስካሁን በመቀጠል ላይ ይገኛል። ወጣት በረከት ስራውን ከማህበራትና ከግለሰቦች የተላከ ገንዘብ ወደ ተቸገሩ የማህበረሰብ ክፍል ማድረስ መሆኑን ይናገራል።
እኔ በቴሌቪዥን በሚዲያ ስለሚያውቀኝ አደራ የሚሰጠኝን ገንዘብ ሰው፣ ማህበራት፣ ግለሰቦች የሚልኩልኝን ገንዘብ አስተባብረን ይዘን እንሄዳለን። የተለያዩ ቦታዎች ሄደናል። ትግራይ ውስጥ ብዙ ቦታዎች ሄደን አድርሰናል። ሴንተራችን መቀለ ነው። መቀለ ሆነን ብዙ እርዳታዎችን አድርገናል። ይህ እርዳታ ያው እኛ የረዳነው እርዳታ ሳይሆን መሀል ላይ ሆነን የሚታገዝ ሰውና አጋዥን በመሀል ሆነን የምናገናኝነን ማለት ነው። እስካሁን ብዙ ሰዎች በእኛ ኔትወርክ ታግዘዋል ብዬ አስባለሁ። በጣም የተጎዳው ከሁመራና አካባቢዋ የተፈናቀሉ ወገኖቻችንን ነው። ወደ ሽሬ እየሄድን ምንረዳ የነበረው ከዛም አክሱም እነዚሁ ተፈናቃዮችን ሽሬ፣ አድዋ፣ አዲግራት፣ አገረ ሰላም፣ ደጋ ተንቤን፣ ቆላ ተንቤን፣ በዚህ በሳምረ ግጀት ብዙ ቦታዎች ሄደናል።
ሁሉም የትግራይ ህዝብ የተቸገረ እንኳን ቢሆን የመንግስት ሰራተኛ ችግር ግን በጣም ከባድ ነው ይላል ወጣት በርከት መኮንን።
የመንግስት ሰራተኛ በዚህ ሰዓት በትግራይ ውስጥ ያው የተቸገረው ህዝብ ኦልሞስት ሁሉም ማለት በሚያስችል ሁኔታ ቢሆንም የመንግስት ሰራተኞች በጣም ከአቅማቸው በላይ በሆነ መንገድ ተቸግረዋል። ከሚያገኛት ገንዘብ ላይ ያስቀመጣት የተወሰነች ገንዘብ ብትኖር እሷን አውጥቶ እንዳይበላ ባንክ ተዘግቶበታል። ስለዚህ እነሱ በጣም ከመጠን በላይ ነው የሚያሳዝኑት። ምንም ነገር የላቸውም። ድሮውንም ያው ከእጅ ወደ አፍ ነበረ ኑሯቸው። አሁንም ያቺም ከእጅ ወደ አፍ ጠፍታ ወደ አፍ የሚገባው ነገር ስለሌለ በተቻለን መጠን ትኩረት አድርገን እነሱ ላይ እንሰራለን። በተለይ ህመም ያለባቸው ሰዎች አሉ። እነሱ ሲመጡ ለመድኃኒት፣ ለምግብ ብዙ ይቸገራሉ። ስለዚህ ለእነሱ ነው የምናውለው የተረፈውን ገንዘብ ማለት ነው። ከግለሰቦች ደግሞ የሚላክ ገንዘብ አለ። አንድ ሰው $100 ይሁን $200 $50 ትሁን $100 ይሰጠናል። ያን የሚሰጠንን ገንዘብ እንደዚህ ያሉ ሰዎች ነው የምናግዝበት ማለት ነው። ትኩረታችን ብዙ ጊዜ ግን እናቶችና ህጻናት ላይ ነው። እናቶችና ህጻናትን ትኩረት አድርገን የመንግስት ሰራተኞችም ሆነው ማለት ነው እናቶች ሲሆኑ በጣም ቅድሚያ ሰጥተን እናስተናግድ።
ካለው የባንክና የኮሚኒኬሽን ችግር ሰዎችን ማገዝ በጣም ከባድ እንኳን ቢሆን በጥበብ የቻልነውን ለማድረግ እየሞከርን ነው ይላል ወጣት በርከት።
አሁን ቁጥሩን መናገር በጣም ይከብዳል። በግል የምንረዳቸው ብዙ አሉ። ሁል ጊዜ ብ የማንረዳቸው አጋጣሚ መጥቶ እርዳታ ለአንድ ሳምንት ትሁን ለሁለት ሳምንት አፍ መዝጊያ ብለን የምንሰጣቸው አሉ። ምክንያቱም በዘላቂነት በየወሩ መርዳት አንችልም። ምክንያቱም ብዙ ነገር ችግር አለብን። ኢንተርኔት የለንም፣ ስልክ የለንም። በቃ እንዴት ላስረዳ? በጣም ጥበብ በጥበብ ነው የሚመጣ ያለው። የፈጣሪ ጥበብ ነው ይህንን መሆን የምናግዝ ሆን ያለ ነው እንድናግዝ የሚያደርገን ያለው እንጂ 100% ተዘግተናል። ትግራይ ገብታበት ያለችውን ችግር የተረዱ ግለሰቦች ማለት ወይም ወዳጆቻችን እንርዳ እንኳን ቢሉ በቂ ነው። ባንክ ካለ፣ ስልክ ካለ፣ ኢንተርኔት ካለ በቂ ነው። መንገድ ተዘጋብን ምናምን የሚለውን ትተን ማለት ነው። እና እነሱ የሚሰጡን ገንዘብ እንኳን በአግባቡ ወደ ትግራይ እንዳናስገባ፣ ባንክ የለንም፣ ስልክ የለንም፣ በጣም ተቸግረናል። እዚህ እናቶች ህፃን ይዘው መጥተው ሲያለቅሱ እናቶች እሺ እርዳታ የለም እናቴ ሌላ ጊዜ ሞክሪ በምንልበት ሰዓት እሺ ለዛሬ እንኳን ለልጄ ጾሙን እንዳያድር ብሎ የሚጠይቁ አንድ ሁለት ሳይሆን በመቶዎች ነው። ምናልባት ቢሮ ስትገባም አይተህ ትሆናለህ። ማአት እናቶች ተፈርጥል በየቀኑ ይሄ ለእኛ እንደ አዲስ ትዕይንት ሳይሆን በቃ ነባራዊ ሁኔታ አንዴ ስብስብ አድርገን እነግራቸዋለን። በየግል ሲመጡ ደግሞ በየግል። ስለዚህ በጣም ተቸግረናል። አሁን ይህንን ስልህ በተወሰነ መንገድ አይገባም ማለት አይደለም። በተወሰነ መንገድ ገንዘብ እያገኘን ነው። አሁን የምንረዳውም እሱን ነው። ያ የምናገኘው ገንዘብ ግን አንድ እናት 10 ኪሎ የምሰጣት ከነበረ ከዚህ በፊት አሁን ለደላሎች ገንዘብ ላለመስጠት ገንዘቡ መንገድ ላይ እንዳይቀር በመፍራት ሙሉ ጾሟን ከምትሞት ሳትበላ ከምትሞት 4 ኪሎም 5 ኪሎም ይድረሳት የቀረውን ደላላይ ብለው እሷ ግን በህይወት መቆየት ስላለባት እሰጣታል። ይህንን እያደረግን ነው እኛ።
በረከት መኮንና ጓደኞች ላደረጉላት እገዛ የምታመሰግን ደግሞ ጸጋ ገብረስላሴ ናት። ጸጋ በመንግስት ስራ ለ15 ዓመታት የቆየች ስትሆን አሁን ግን በባሰ ችግር መሆኗና በረከት እንደደረሰላት ትናገራለች።
ኑሮ በጣም አስቸጋሪ ነው። በአሁኑ ሰዓት ደሞዝ የለም፣ መንገድ ትራንስፖርት የለም። ለዚህ በእግራችን የምንጓዘው ረሃብ አለ። ለዚህ ያው እንደዚህ ብለን ግን ወደ ስራ ይሄን ነው። ምንም በእኛ የምተዳደሩ ልጆች አሉኝ፣ ቤተሰብ አሉኝ። ቢሆንም ምንም የለኝም። በረከት ጌር ስጦት ከዲያስፖራ የላኩትን አንዳንድ ነገሮች የገዛ ያው የተዳደር ነው ያለ ነው። ጤፍ ይገዛል፣ ፊኖ ያለውን ሩዝ አንዳንድ ነገር ይሰጠናል። እሱ ተቀብለን ተዳደራለን። እንግዲህ ልጆች አሉኝ። የለም አያውቅም። ልጅ ተወልዶ ምግብ የለም ልትለው ቸም ይቀበለዋል። ትምህርት አለ። በረሃባቸው ነው የሚሄዱት። አሁን ተጀምረዋል። አሁንም እሱ የሰጠኝ ያው ቁርስ በልተው ይሄዳሉ።
አብርሃ ካሳይ ለ5 ዓመታት በመንግስት ስራ ያለ ነው።
የመንግስት ሰራተኛ ህይወት በጣም ከባድ ነው ያለው። አሁን በጣም የተቸገረ ነው ያለው። በላይ ነው ሰው መስሎ የሚሄድ፣ ውስጡም ግን ሁሉም በቃ ወደ የተለየ ህይወት ነው። ብዙ ችግር ሞቱም አለ እኮ እየሞቱ ነው። ህመም አለ በስጋ በጥሜት ምክንያት መድኃኒት የለውም። ከተሰጠ ደግሞ ምግብ ስለሌለ አስቸጋሪ ሁኔታት ነው ያለው አሁን ማለት ነው። ይህ መንስኤው አንዱ ዋናው በኩናት ምክንያት ነው። በፌዴራል የነበረ የሚሰጥ ነበር በጀት ደግሞ ስለሌለ ነው እዚህ ጋ እዚህ እንደዚህ አይነት ደረጃ የደረሰ ማለት ነው። የመንግስት ሰራተኛ በትግራይ ህዝብ ብሎ እንደ በረከት መኮንን የሚባሉ የቀዛታ ሚዲያ ወይም ደግሞ ላዛ ትግርኛ ስለሚተባበሩኝ ነው። በአንድ ወር ሳይቀር ነው በወር ነው 50 ኪሎ ምናምን ነው የሚሰጥ ማለት ነው። በየወሩ በብር ሳይተርፍ ነው እየሰጠና እንደዚህ አይነት እገዛ ነው። የተለያዩ ማህበረሰቦችም እየተጋገዘ ነው እንደዚህ አይነት ህይወት እየመራኝ ያለኝ ማለት ነው። አሁን ከተለያዩ ችግሮች ይድናል ብዬ ነው የሚያስበው። ብዙ ችግር እየለመኑ ነው፣ እየሰረቁ ነው፣ ወደ ሌላ ችግር እየገቡ ነው፣ እየሞቱ ነው። ከዛ ግን እኔ በበረከት መኮንን እገዛ በቃ ህይወት እየመራ ነው ያለ በየጊዜያት ማለት ነው፣ ወይም በየወቅቱ። በዚህ አጋጣሚ ለበረከት መኮንን በጣም ነው የሚመሰግነው ማለት ነው።
የወጣት በረከትና ጓደኞቹ መልካም ስራ ቃለ ምስክርነታቸው የሰጡ በትግራይ ሰራተኛና ማህበራዊ ጉዳይ ቢሮ የሀብት መሰብሰብና የመልሶ ማቋቋም ከፍተኛ ኤክስፐርት አቶ ሀብቶም ወለ ገብርኤል ናቸው።
ንበረከት ስራሕ ሰፊሕ ስራሕቲ እዩ እናሰርሑ ዘለዎ
ከሰነ 21/2013 ዓ.ም በፊት የነበሩ 8 ወራት በዛን ጊዜ የተገለሉ ማህበረሰብ ነበሩን። በረከት ለእነዚህ ማህበረሰብ ከምግብ ጀምሮ ቤት ክራይን በመሸፈን ሰፊ ስራ ሰርተዋል። ህዝባችን ከዳር እስከ ዳር በተፈናቀለበት ጊዜ እነ በረከት በጎናችን ነበሩ። መደበኛ የመንግስት ስራ የነበረ እነ በረከት ነው ተሸክሞት የነበሩ። ከዚህ ውጭ ለመንግስት ሰራተኛም ለማገዝ እየጣረ ይገኛል። ሁላችሁም ለሰጠኝ አስተያየት እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍስሐ ከመቀለ።
አድማጮች፣ የመጨረሻው ዘገባችን በየቀኑ ለችግረኞች በነጻ የኢፍጣር ስነ ስርዓት የሚካሄድበትን የኢራቅ ሱሊማውያን ታላቁን መስጊድ ይመለከታል። ዳሻድ አንዋር ከስፍራው ያደረሰንን ቆንጅታየ እንዲያቀናብረዋለች።
በየምሽቱ በመቶዎች የሚቆጠሩ ሰዎች የረመዳን ጾም ለመፍታት ወደ ታላቁ መስጊድ ይጎርፋሉ። እዚህ በነፃ ነው የኢፍጣር እራት የሚቀርበው። ምዕመናኑ በደንቡ መሰረት መስጊዱ ሲገቡ ታጥበው ወደ ሶላቱ ክፍል ይገባሉ። ከዚያም ጸሎት ከተደረገ በኋላ ጾማቸውን ይፈታሉ። ውሃ ጠጥተው ተምር በልተው ጾማቸውን ከፈቱ በኋላ በኩርዶች ባህላዊ ጣፋጭ ምግቦች የታጀበ የኢፍጣር እራት ይቀርብላቸዋል። ታዲያ ከቤተሰቦቻቸው ርቀው ከተማ ውስጥ በሚሰሩት ብዙ መቶ ኢራቃውያን አረቦች፣ ኢራናውያን እና ሶሪያውያን እንዲሁም ሌሎች ዘንድ ታላቁ መስጂድ በጣም ተለምዷል፣ ይወዱታል። ዊሳም ሀዲድ ኢራቃዊ አረብ የጉልበት ሰራተኛ ናቸው።
አልፍጣር አልሐምዱሊላህ ዚየን ወሲያም ዚየን።
እግዚአብሔር ይመስገን እዚህ ኢፍጣር በጣም ጥሩ ነው፣ ጾሙም ጥሩ ነው። እኛ የጉልበት ሰራተኞች ነን፣ ቢሆንም እንጾማለን።
ለሥነ ሥርዓቱ የሚያስፈልገው ወጪ የሚሸፈነው ታዲያ ሶሊማኒ ውስጥ በሚኖሩ ባለጸጎች ድጋፍ መሆኑን የመስጂዱ ዋናው ምግብ አብሳይ ሐጂ ኢክባል ይናገራሉ።
እንደምትመለከቱት እዚህ የሚመጡት በሙሉ ችግረኞችና የጉልበት ሰራተኞች ናቸው። አረቦች ስደተኞችም አሉ። ኢራናውያንም ሶሪያውያንም ሌሎችም ይመጣሉ። በሮሞዳን ጊዜ በየምሽቱ እናበላለን። በየቀኑ ምግብ በነጻ ነው የምናድለው። ይህን ለማድረግ የቻልነውም ሱሌማኒያ ባሉ ባለጸጎች በሚሰጡን የበጎ አድራጎት እርዳታ ነው።
እንደ አውሮፓውያን የዘመን አቆጣጠር በ1785 የተገነባው የሱሌማኒው ታላቁ መስጂድ የሶስት የታወቁ የኩርድ መሪዎች መቃብሮች ይገኙበታል። መስጂዱ በየቀኑ ከ1000 በላይ ምዕመናንን በነጻ ይመግባል።
አድማጮች፣ ለዕለተ አርብ ምሽት ያዘጋጀነውንም በዚሁ አበቃን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ባልደረቦች ጋር በዚሁ ተሰናበትን። ነገ ቅዳሜ ምሽት 3 ሰዓት ላይ እንገናኝ። ሰላም፣ ደህና አደሩ።